ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ህወሓቶች ያሉ ሁለቱ ጎራዎች የለውጥ አጀንዳም የላቸውም። ወደፊት የሚያገተግፍ አገሪቱ ካለችበት፣ በተለይ ደግሞ የሚመሩት አካባቢ ትግራይ ካለበት ሁኔታ ወደፊት ፈቅ የሚያደርግ ሀሳብ ስላጡ እንዲሁ በመካከላቸው እየተፋጩ በመካከላቸው እየተጋጩ ያሉበት ሁኔታ እንዳለ አውቃለሁ።
በመቀሌው የህወሓት ዝግ ስብሰባ ላይ አጭር ውይይት አለን። የሰማችሁት የህወሓት መስራች አባል የሆኑትን የአቶ ገብሩ አስራትን ድምፅ ነው። ዝርዝሩ በምሽቱ አብይ ርዕስ ይቀርባል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ህዳር 7 ቀን 2010 ዓ ም ምሽት አስተናጋጆች እኔ አዳኝ ፍሳዬና
ሰለሞን ክፍሌ እንሆናለን። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ።
የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ዝግ ስብሰባ እየተገባደደ መሆኑን ምንጮች ገልጸዋል። ማንነታቸው እንዲገለጽ ያልፈለጉ ምንጮች በተናገሩት መሰረት ከአንድ ሳምንት በላይ ለሆነ ጊዜ የተካሄደው ስብሰባ በሶስት ተከፍሎ የሞቀ ክርክር ሲካሄድበት መቆየቱ ተገልጿል። አንደኛው ወገን አሁን ባለው የረካ፣ ሌላው ቡድን ደግሞ ጥሩም መጥፎም አለ የሚል፣ ሶስተኛው ደግሞ ሁኔታዎች ጥሩ ባለመሆናቸው ስር ነቀል ለውጥ ማድረግ አለብን የሚሉ መሆናቸው ተገልጿል። ከከባድ ሂስና ግለ ሂስ በተደረገበት ወቅት የህወሓት ማዕከላዊ ኮሚቴ ወይዘሮ አዜብ መስፍንና አቶ ብርሃነ ኪዳነ ማርያም ስብሰባውን ረግጠው መውጣታቸው ተገልጿል።
የዚምባብዌ ህዝብ ለሁለተኛ ቀን ባልተረጋጋ የፖለቲካ ሁኔታ ውስጥ ይገኛል። ፕሬዚደንት ሙጋቤ ለአርባ ዓመታት ለሚጠጋ ጊዜ ያህል ስልጣን ላይ ከቆዩ በኋላ እንዴትና መቼ ስልጣን እንደሚለቁ ግልጽ አይደለም። የሀገሪቱ ወታደራዊ ኃይል ደም ባልፈሰሰበት ሁኔታና በፍጥነት ሀገሪቱን በተቆጣጠረበት ወቅት ፕሬዚደንት ሙጋቤን በቁም እስር አውሏል። ምንጮች እንደሚሉት 93 ዓመት ዕድሜ ያላቸው ሮበርት ሙጋቤ ከስልጣን አልወርድም፣ ለሽግግር መንግሥት አላስረክብም እያሉ ነው። የፕሬዝደንት ሙጋቤ ምክትል ፕሬዝደንት የነበሩት ኤመርሰን፣ የተቃዋሚ መሪው ሞርጋን ሻንግራይ በአዲስ መንግሥት ለመሳተፍ ወደ ሀገራቸው ተመልሰዋል የሚሉ ዜናዎች ይሰማሉ። ሮይተርስ የዜና አገልግሎት በዘገበው መሠረት ሙጋቤና ባለቤታቸው ግሬስ በፕሬዝደንትነት ይኖሩበት በነበረው ግቢ ውስጥ በቁጥጥር ስር ይገኛሉ።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከእስያ ጉብኝታቸው ከተመለሱ በኋላ ቃል በገቡት መሠረት ፍትህ የጎደለው የንግድ አሰራሯ በሚሉት ምክንያት ቻይና ላይ ለመጠንከር መዘጋጀታቸውን ተንታኞች ይናገራሉ። ፕሬዚዳንቱ ቻይናን በጎበኙበት ወቅት ቻይና ከዩናይትድ ስቴትስ ጋር ያላትን የንግድ ግንኙነት በራሷ በሚጠቅም መንገድ በማራመዷ ይገባታል ሲሉ መናገራቸው ሰዎችን ግራ አጋብቶ ነበር። ፕሬዚዳንቱ በ250 ቢሊዮን ዶላር የሚገመት የንግድ ስምምነት በተፈራረሙበት ወቅት እኔ ቻይናን ጥፋተኛ አላደርግም፣ ለዜጎቿ ጥቅም ስትል ሌላን አገር በሚጠቅማት መንገድ ለመጠቀም የምትሞክር ሀገርን ማን ይነቅፋል ሲሉ ተናግረው ነበር። በሌላ በኩል ደግሞ የአሜሪካውያንን የሥራ ዕድል ሀብትንና የአእምሮ ንብረትን የሚዘርፍ አይነት ፍትሕ የጎደለው የንግድ ሥራን በቸልታ ማየቱን አንቀጥልም ሲሉ በእስያ ፓሲፊክ የኢኮኖሚ ትብብር ባደረጉት ንግግርና ትላንት በዋይት ሀውስ ቤተ መንግሥት ግልጽ አድርገዋል።
የካምቦዲያ ከፍተኛ ፍርድ ቤት ዋናው የሀገሪቱ ተቃዋሚ ፓርቲ እንዲፈርስ አዟል። የጠቅላይ ሚኒስትር ሃንሰን ፍጹም ስልጣንን በበለጠ ለማስረጽ የተወሰደ እርምጃ ይመስላል። ዘጠኝ ዳኞች የተሰየሙበት ከፍተኛው ፍርድ ቤት በሙሉ ድምፅ ያሳለፈው ብይን 118 የካምቦዲያ ብሔራዊ መድህን ፓርቲ አባላት ለቀጣዮቹ አምስት ዓመታት በማንኛውም አይነት የፖለቲካ እንቅስቃሴ እንዳይገቡ አግዷል። ብሔራዊ መድህን ፓርቲ የሀገሪቱን መንግሥት ለመገልበጥ አሲሯል በሚል የካምቦዲያ ገዢ ፓርቲ ያቀረበውን ክስ ተቀብሎ ነው ከፍተኛው ፍርድ ቤት ይህን የበየነው።
የሚያንማር የጸጥታ ኃይሎች በሮሂንጋ እስላሞች ላይ የፈጸሙትና ተጨባጭ ሪፖርቶች የተገኙበት የመብት ጥሰት ነጻ ምርመራ ሊካሄድበት ያስፈልጋል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጥሪ አቀረቡ። ውጭ ጉዳይ ሚኒስትሩ ቀድሞ በርማ በምትባለውና በዛሬቱ ሚያንማር ባደረጉት የመጀመሪያ ጉብኝታቸው ከሀገሪቱ ጠቅላይ ጦር አዛዥ ጋር ከመገናኘታቸውም በላይ የመንግስቱ አካል ከሆኑት ኦንግ ሳን ሱቺ ጋርም በጋራ ጋዜጣዊ መግለጫ ሰጥተዋል። የአሜሪካ ድምፅ ሬዲዮ የዲፕሎማሲ ዘጋቢ ሴንድ ሻይን ከውጭ ጉዳይ ሚኒስቴር የላከችውን አጭር ዘገባ አዲስ አበባ ያቀርበዋል።
ሂውማን ራይትስ ዎች በሪፖርቱ የዘር ማጽዳት ዘመቻው በልጃገረዶችና ሴቶች ላይ አስገድዶ መድፈርን እንደሚያካትት አመልክቶ የጸጥታ ኃይሉ የሮሂንጂያን ጠቅላላ ሴቶች ያሸበረ ዘግናኝ የመብት ጥሰት ፈጽሟል ሲል አትቷል። የሂውማን ራይትስ ዎች ተመራማሪው ስካይ ዊለር
The vast majority of the women and girls that I spoke to were gang raped, sometimes by as
ብዙዎቹ ያነጋገርኳቸው ሴቶችና ልጃገረዶች ወሮበላ ወንዶች አስገድደው የደፈሯቸው ናቸው። በመርመራዬ ውስጥ ከተካተቱት ከዘጠኙ ወይም ከአስሩ ወንጀለኞች መካከል ብዙ ወታደሮችም አሉባቸው።
የሂውማን ራይትስ ዎች ቪዲዮ እንደሚያሳየው ብዙዎቹ የሮሂንጂያ ግዳጅ ወሲብ ሰለባዎች ተመሳሳይ ታሪክ አላቸው። ከነዚህ መካከለ አንዷ
ታናሽ እህት አለችኝ። አብረን ልንሸሽና ልናመልጥ ሞክረን በወታደሮች ተያዝን። ቤቴ ጀርባ ወስደውን ሲያበቁ አስገድደው ደፈሩን። የሞትኩ ያህል ነው የተሰማኝ። ህሊናዬን ሳትኩት።
የሰብአዊ መብት ተከራካሪው ድርጅት የሂውማን ራይትስ ዎች ሪፖርት ይፋ የሆነው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሚያንማርን ለመጀመሪያ ጊዜ ለመጎብኘት ወደዚያች አገር እንደገቡ ነበር። ውጭ ጉዳይ ሚኒስትሩ የዘር ማጽዳት የሚለውን ሀረግ ባይጠቀሙም በአናሳዎች ላይ አስከፊና ዘግናኝ የመብት ረገጣ እንደሚካሄድና ይህም ዩናይትድ ስቴትስን በእጅጉ እንደሚያሳስባት አልሸሸጉም።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሶሪያ ውስጥ ተካሄደ ስለሚባለው የኬሚካል መሳሪያ ጥቃት የሚያጠናው ቡድን ውክልና እንዲቀጥል በሚቀርቡ እቅድ ሐሳቦች ላይ ድምፅ ይሰጣል። ዩናይትድ ስቴትስና ሩሲያ በየበኩላቸው ተቀናቃኝ ሐሳቦችን አቅርበዋል። የሚቀርቡት እቅድ ሐሳቦች ካልጸደቁ በስተቀር የውክልናው ገደብ ዛሬ ነው የሚያበቃው። የሩሲያው እቅድ ሐሳብ የመርማሪው ቡድን ሥራ ለአንድ ዓመት እንዲራዘም ይጠይቃል። ዩናይትድ ስቴትስ ያቀረበችው ግን መርማሪዎቹ አስፈላጊ ነው እስከሚሉበት ጊዜ ድረስ እንዲቀጥሉ ይመክራል። መርማሪው ቡድን ሥራውን የጀመረው ከሁለት ዓመታት በፊት ሲሆን የሶሪያ መንግሥት ኬሚካል መሳሪያ መጠቀሙን ለማወቅ ተችሏል የሚሉ በርካታ ዘገባዎችን አውጥቷል።
በካቡል አፍጋኒስታን መዲና በተደረገ የፖለቲካ መሰባሰብ አጠገብ በተካሄደ የቦምብ ጥቃት ቢያንስ 10 ሰዎች ተገድለዋል። የከተማይቱ ፖሊስ ጽፈት ቤት ቃል አቀባይ ቤስር ሙጃሂድ አንድ ከፍተኛ የፖሊስ አዛዥ የሚገኝባቸው 8 የጸጥታ ኃይል መኮንኖች በዛሬ ጥቃት ከተገደሉት መካከል መሆናቸውን ጠቁመዋል። ከሞቱት መካከል ሲቪሎችም እንዳሉባቸው በመግለጽ የሞቱት ሰዎች ብዛት ከ18 በላይ ሊሆን እንደሚችል የአፍጋኒስታን ሚዲያ የጸጥታ ኃይል ምንጮችን ጠቅሶ ዘግቧል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ለጥቃቱ ኃላፊነት ወስዷል።
በመጨረሻም የሊባኖሱ ጠቅላይ ሚኒስትር ሳኢድ ሐሪሪ በቅርቡ ወደ ፈረንሳይ የመሄዱን ሐሳብ ተቀብለዋል። በያዝነው ወር ከስልጣን ወርጃለሁ ማለታቸው የሚታወቅ ነው። ሐሪሪ ከስልጣን መውረዳቸውን ካስታወቁበት ጊዜ አንስቶ ሳውዲ አረቢያ ነው የሚገኙት፣ እዛው ተይዘው ይሆናል የሚል ጥርጣሬም አሳድሮ ነበር። የሊባኖስ ፕሬዚደንት ሚሼል አውን ራሳቸው ሐሪሪ ሳውዲ አረቢያ ውስጥ ታስረዋል ብለው ነበር። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር የሰማ ነው። በሁለተኛው አጋማሽ ከሚቀርቡ ዝግጅቶቻችን አንደኛውን ለማስተዋወቅ
ባለው ስርዓት በጥርጣሬና ትምክህተኛ ነው ጠባ ምናምን እየተባሉ እና የጥላቻ ሐውልት ሳይገድባቸው አሁን የመቀራረብ ሁኔታ እየተፈጠረ ነው።
በአማራና በኦሮሞ ሕዝብ መካከል የተገነባ ግንብ ልዩነት የለም።
ዶክተር ታዬ ንጉሴና አቶ እርሚያስ ለገሰ ናቸው በቅደም ተከተል የተሰሙት። እንዳልነው በፕሮግራማችን ሁለተኛ አጋማሽ ይቀርባሉ። ተከታተሉ። አሁን የዕለቱ አብይ ርዕስ
መቀሌ ከተማ ላይ በመካሄድ ላይ ባለው የህወሓት ማለትም የህዝባዊ ወያነ ሓርነት ትግራይ ዝግ ስብሰባ ትላንት አባላቱ በቀረበው ሰነድ ላይ ባለመግባባታቸው ለጊዜው ማንነታቸው ያልታወቁ የማዕከላዊ ኮሚቴ አባላት ስብሰባውን ረግጠው እንደወጡ ትላንት ምንጮችን ዋቢ አድርገን መዘገባችን ይታወሳል። ስብሰባው አሁንም መቀጠሉ ተገልጿል። ተፈጠረ የተባለውን አለመግባባትና ስብሰባ ረግጠው የወጡ የተባሉት እነማን እንደሆኑ ዛሬ ለማጣራት ሞክረናል። ትዝታ በላቸው በወቅታዊ የኢትዮጵያ ጉዳዮች ዙሪያ ለመወያየት ከህወሓት መስራች አባል ከአቶ ገብሩ አስራትና ከሌሎች እንግዶች ጋር ለዛሬ የነበራትን ቀጠሮ አጋጣሚ በመጠቀም ስለ መቀሌው የህወሓት ስብሰባም አንስታባቸዋለች። ከአቶ ገብሩ ጋር በአዲስ አበባ ዩኒቨርሲቲ የኢትዮጵያ ስነ ጥበባት መምህር አቶ አበባው አያሌው ይገኛሉ። ወደ ውይይቱ እንለፍ።
ስለ ወቅታዊ የኢትዮጵያ ጉዳዮች ነው እንግዲህ ልንወያይ የተነሳ ነው። ነገር ግን ትላንት ፍንጥቅ ያለ አንድ ዜና አለ፣ ወቅታዊ ስለሆነ በዛ ላይ መጀመሪያ የእናንተን አመለካከት ልውሰድ። ዜናው ምንድን ነው? የህወሓት ማዕከላዊ ኮሚቴ አባላት ላለፉት በርካታ ሳምንታት መቀሌ ውስጥ ስብሰባ ተቀምጠዋል። ስብሰባው የታድሶ ጉዳይ ነው የተባለው። መልካም አስተዳደር ላይ፣ እድገትና ትራንስፎርሜሽን ላይ፣ ሂስና ግለ ሂስ የሚባለው እየተካሄደ ሳለ ባለመስማማት ስብሰባውን ጥለው የወጡ ግለሰብ እንዳሉ ተጠቅሷል። በማህበራዊ መገናኛ ብዙሃን ላይ የሚሰራጭ ነገር አለ። ነገር ግን ተጨባጭ የፓርቲው ስብሰባ ዝግ እንደመሆኑ ያገኘነውን ነገር የለም። ማን ረግጦ እንደወጣ ወይንም እነማን ረግጠው እንደወጡ ተመልሰውም እንደሆነ እስቲ በዛ ላይ መጀመሪያ የእናንተን አስተያየት ልውሰድ። አቶ ገብሩ የዚህ ድርጅት መስራች አባል ነበሩና እርስዎን ላስቀድም እስቲ።
መልካም ነው። እንግዲህ ህወሓት ከአራቱ የኢህአደግ ግንባር አባላት አንዱ ነው። በግንባሩም ከፍተኛ ተጽዕኖ የነበረው ድርጅት ነው። ባለፉት ዓመታት ግን ድርጅቱ ምንም ወደፊት ፈቅ ማለት ስለተሳነው በተለይ በነባረችው መስራች አባላትና አሁን በስልጣን ላይ ባሉት መካከል ከፍተኛ ሽኩቻ ሲካሄድ ቆይቷል። ይሄ እንግዲህ ፀሐይ የሞቀው ህዝቡም ያወቀው ጉዳይ ነበር እና ዋናው ችግር ይሄ በኢትዮጵያ ውስጥ ተከስቶ ያለው የፖለቲካ ቀውስ የወለደው ሆኖ ይሄ የኢህአዴግን በአጠቃላይ እያንዳንድ የኢህአዴግ አባል ድርጅቶችንም በከፍተኛ ሁኔታ በቀውስ ውስጥ እንዲሰፈቁ ያደረጋቸው ስለሆነ መውጫው መንገድ ግን ጭራሽ ያላገኙበት ሁኔታ ነው ያለው። በተለይ በህወሓት ውስጥ ያሉ ሁለቱ ጎራዎች የለውጥ አጀንዳም የላቸውም። ወደፊት የሚያገሰግስ አገሪቱ ካለችበት፣ በተለይ ደግሞ የሚመሩት አካባቢ ትግራይ ካለበት ሁኔታ ወደፊት ፈቅ የሚያደርግ ሀሳብ ስላጡ እንዲሁ በመካከላቸው እየተፋጩ ያሉበት ሁኔታ እንዳለ አውቃለሁ። ያም ሆነ ግን እንደተባለው በድረገጾች ወጥቷል የተባሉት የፓርቲው አባል እስካሁን ማረጋገጫ አላገኘውም። ይሄ ነው የምለው።
እንደ እርሶ ጋር ልቆይና ሁለቱ ጎራዎች ነበር ያሉትና እንግዲህ በሀሜታ ደረጃ የሚናፈስ ነገር አለ። ግልጽ ነገር ቢኖር ኖሮ በጣም መልካም ነበረ። ሁለቱ ጎራ እነማን ይሆኑ?
እንግዲህ እነዚህ በውል የሚታወቀው ከአሁን በፊት የድርጅቱ መስራቾችና እንዲሁም ከፍተኛ ባለስልጣናት የነበሩና በሽግሽግ መተካካት ይሉታል እነሱ። በዚህ ምክንያት ድርጅቱን የለቀቁ አንዳንዶቹ ተገደው፣ አንዳንዶቹ ደግሞ ምናልባትም በፍቃዳቸው። ግን የፕላን ማቾ የጠቅላይ ሚኒስትር እቅድ ነበርና በዛ መሰረት የተሸጋሸጉትና ከውጭ ሆነው አሁን የማዕከላዊ ኮሚቴ አባላት አይደሉም። ግን በማዕከላዊ ኮሚቴ አባልነት አሜስ ስብሰባዎች የሚገኙ ነባር አባላት ሲሆኑ ሁለተኛዎቹ ደግሞ እነሱ ከተሸጋሸጉ በኋላ እዛ ያቀሩት አሁን በስልጣን ላይ ያሉት የስራ አስፈጻሚ አባላት በአብዛኛዎቹ ሁሉንም አይደለም፣ አብዛኛዎቹ እነዛ ናቸው። እንግዲህ የሚነገርላቸው እንደ ጎራ ተለያይተዋል የሚባል
ከእርሶ ቢመጣ መልካም ነበረ። ግን የምንሰማው በአቦይ ስብሐት የሚመራ አንድ ወገን አለ፣ በወይዘሮ አዜብ እና በ ጀነራል ሰሞራ ዩኑስ የሚመራ ደግሞ አለ። ይህንን ያረጋግጡልኛል?
እንግዲህ በወሬ የሚሰማው ይሄ ነው። በትክክል የአቦይ ስብሐት መሪነት የሌሎችም ደሳቸው ጋር ያሉ አባላት እንደ ቡድን ጎልቶ የመውጣት ጉዳይ ማውቀው የለም። በሌላ በኩል ደግሞ የሚባለው የወይዘሮ አዜብና የጀነራል ሳሞራም በወሬ የሚባል እንጂ የሆነ ሆኖ ግን እዛ በስልጣን ላይ ያሉት አሁን በህወሓት አመራር ያሉትና ስልጣን የተቆጣጠሩት ናቸው እላለሁ እንጂ በአንድ ሁለትም የሚመራ አይመስለኝም። የመሪነቱ ጉዳይም ጎልቶ እንደወጣ ይነገራል፣ ይወራል። ግን መሪዎች እነዚህ ናቸው ብሎ ለመናገር ግን
አመሰግናለሁ። አቶ ገብሩ አስራት፣ መምህር አበባው እዚህ ላይ የሚያክሉት አለ?
እንግዲህ ህወሓት አባላት ስብሰባ ብዙ ወሬዎች ይሰማሉ በማህበራዊ ያ ነገር ግን በትክክል የተረጋገጠ ነገር የለም። አንድ ነገር እንዳለ መጠርጠር ይቻላል። ምክንያቱም ይሄኛው ስብሰባ ከወትሮቹ ስብሰባ ይልቅ ረጅም ጊዜ ወሰደ። ሁለተኛ ደግሞ እንደዚህ እያፈነገጡ የሚወጡ ወሬዎች እንግዲህ ትክክለኛ እውነታቸው ባይታወቅም በመሀላቸው ጭቅጭቅና አለመግባባት እንዳለ ይጠቁማል። እንግዲህ ከሌ ይሄንን ጎራ ለይቷል፣ ከሌ ይሄን አንስቷል የሚል ሀሳብ ብንሰማ ጥሩ ነበረ። ማለው ነገር የለም። ግን በአጠቃላይ ምንድን ነው የሚሆነው? አንድ የፖለቲካ ድርጅት ወይም ፓርቲ ለረጅም ዘመናት አንደኛ የያዘውን ርዕዮተ ዓለም ሳይቀይር፣ ሁለተኛ ከሀገሪቱ ነባራዊ ሁኔታ ጋር ከሚጠየቁ መብቶች፣ ህዝብ ከሚያነሳቸው ጉዳዮች ጋር እኩል የሚመጥን የፖለቲካ አጀንዳና የርዕዮተ ዓለም ለውጥ ሳያደርግ ሲቀር፣ ሶስተኛ ደግሞ እንግዲህ በአፍሪካ ፖለቲካ የተለመደው ስልጣንን ተመስርቶ ሀብትን የማፍራቱ ጉዳይ አለ አይደለም? ስልጣን ከኢኮኖሚ ጥቅም ጋርም አብሮ ይያያዛል። የግለሰቦቹ ብቻ አይደለም ደግሞ ያ ኢኮኖሚና ስልጣንን አንድ ላይ አያይዞ ለግጭት የሚጋብዘው። እያንዳንዱ የማዕከላዊ ኮሚቴ አባል እንግዲህ ከበስተጀርባም የራሱ የሆነ ካድሬ ከታች እስከ ላይ ደጋፊ ይኖረዋል። እነዚህ ሶስቱ ምክንያቶች ይመስሉኛል እንግዲህ የሚያጨቃጭቁ እና ወደ አለመግባባትና ስብሰባ እስከ መርገጥም ተደረሰ የሚባለው ነገር እና ጠቅለል ሳደርገው ዋና ምክንያቶቹ እነዚህ ሊሆኑ ይችላሉ ብዬ ገምታለሁ። ሌላ አንድ መጨምረው እንግዲህ ህወሓት ኢህአዴግ ውስጥ ካሉ ፓርቲዎች ቀዳሚው ነው። በተለይ ሁለቱ ፓርቲዎች ብአዴንና ኦህዴድ ለውጥ እያካሄዱ ይመስለኛል። መስራች የነበሩ አባላት ወደኋላ እየወጡ ነው። ሁለተኛው ትውልድ የምንለው በፖለቲካው አለ አይደለም፣ ከዛ በኋላ የመጣው ስልጣንም እየተጋራ ነው። አንዳንድ ለውጦች እንዲደረጉም ግፊት እያደረገ ይመስለኛል። ያንን በመጠኑ በብአዴንም በኦህዴድም እናየዋለን። ኢህአዴግ ምን ያክል ደረጃ ላይ እንደሆነ አላውቅም ብዙም፣ ግን እሱም ከሁለቱ ፓርቲዎች የተለየ አይመስለኝም። ህወሓት በአመራርምና ይሄ ተጽዕኖ በማድረግ አለ አይደለም በማዕከላዊ ኮሚቴው እስካሁን የመስራች አባላቱ ሚናና ተጽዕኖ የለቀቀው አይመስለኝም። እንደዚሁም ደግሞ ከታች የሚመጡትን ወደ ማዕከላዊ ኮሚቴ አስገብቶ መተካካቱ በእነሱ አዳዲስ ሰዎች ምናልባት ከ1983 በኋላም የመጡትን ወደ ፓርቲው ወይም ድርጅቱ አመራር ያስጠጉ አይመስለኝም። ይሄ ሲሆን ደግሞ ምናልባት በፓርቲው ሰንሰለት ውስጥ ብዙ ችግሮች ይፈጠራሉ፣ ከላይም ደግሞ ላለመግባባት የሚጋብዙ ነገሮች ይፈጠራሉ ብዬ አምናለሁ። ይሄው ነው የኔ ትዝታ።
አድማጮች፣ ትዝታ ይህን ውይይት ከአቶ ገብሩ አስራትና አቶ አበባው አያሌው ጋር ያደረገችው ቀደም ሲል ከደረሰን ዜና በፊት መሆኑን እንድትገነዘቡልን በአክብሮት እጠይቃለሁ። በዜናው መሠረት እንደሰማችሁት ከባድ ሂስና ግለ ሂስ በተደረገበት ወቅት የህወሓት ማዕከላዊ ኮሚቴ አባል ወይዘሮ አዜብ መስፍንና አቶ ብርሃነ ኪዳነ ማርያም ናቸው ስብሰባውን ረግጠው ወጡ የተባለው።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴ የህዝብ ግንኙነት ተጠሪ የነበሩት አቶ አህመድ ዲን ጀበል በኩላሊት ህመም ምክንያት እየተሰቃዩ መሆናቸውና ሕክምናም ማግኘታቸው ተገልጿል። ይሁን እንጂ ቀዶ ሕክምና በተደረገላቸው ዕለት ወዲያውኑ ወደ ወህኒ እንዲመለሱ መደረጉን አንድ የቤተሰባቸው አባል ተናግረዋል። ሰለሞን አባተ ተከታዩን ይዟል።
አቶ አህመድ ዲን ጀበል ቂሊንጦ ወህኒ ከወረዱ እነሆ 5 ዓመት ሆናቸው።
ወደ እስር ቤት የገባበት ምክንያት ያ ሙስሊሙ ማህበረሰብ እኛን ይወክለናል ብሎ ጥያቄ ሰጥቷቸው ለሚመለከተው አካል ጥያቄውን እንዲያደርሱለት የወከላቸው የሙስሊም ማህበረሰብ ወኪል ነው። በእስር ቤትም የገባበት ምክንያት ከዚሁ ጋር ተያይዞ ነው። አመዲን እንደ አንድ ዜጋ ጥሩ ዜጋ የሆነ ለሰው አሳቢ፣ ለሀገር አሳቢ፣ የማንኛውም ሰው ችግር እንደ ራሱ ችግር የሚመለከት እና ፍጹም ጨዋና ጥሩ የሆነ ሰው ነው። ይህንን ውክልናውን ይዞ የህዝቡን ጥያቄ ወደ መንግስት ባቀረበበት ሰዓት መንግስት ያን አይነት ክስ መስርቶባቸው ያው እነሱ ካልዋሉበት አላማ ውጪ ከተላኩበት አላማ ውጪ ያው ህጉን እንትኑን ተከታትላችኋል ያው የነበረውን ሁኔታ በዛ አይነት መልኩ እንዲፈረድበት ተደርጎ አሁን ማረሚያ ቤት 22 ዓመት እንደፈረደበት 5 ዓመት አልፎታል።
ከዛ ውጪ እየተደረገ ያለ እንቅስቃሴ አለ? ይሄ ጉዳያቸው እንደገና እንዲታይላቸው ወይም ይግባኝ የተባለበት ሁኔታ አለ?
በአሁን ላይ ምንም እየተደረገ ያለ ነገር የለም። ያው ከዚህ በኋላ ይደረጋል ብለን ተስፋ እናደርጋለን።
የአቶ አህመዲን ጀበልን እህት ወይዘሮ ነጃት ጀበልን ነው ያነጋገርኩት። አቶ አህመዲን በቅርቡ ከኩላሊታቸው ጋር የተያያዘ ህመም አጋጥሟቸው ሲሰቃዩ ሰንብተዋል።
ይህ በሽታ የተከሰተው ቆየት ብሏል፣ ወራቶችን አስቆጥሯል። መጀመሪያ እንዳመመው የውጭ ሕክምና እርዳታ አልተፈቀደለትም ነበር። በውስጥ ላይ የተለያዩ ማስታገሻ መርፌዎችን እና አጭር መድኃኒቶችን ሲሰጡ ከቆዩ በኋላ ትንሽ ሻል ያለው ከመሰለ በኋላ ከሳምንት በኋላ ደግሞ የበለጠ በጣም አመማት እና በዛ ጊዜ ውጭ ወጥቶ እንዲታከም ተላከ። ያዩት ዶክተሮች ያው ይሄ ኢትዮጵያ አርጀንት ነው ብለው
አፋጣኝ ሕክምና የሚያስፈልገው ሁኔታ ላይ ነው ያሉት አሉ።
ውጭ
ማለት የት ነው
ማለት? ከማረሚያ ቤቱ ውጭ?
አዎ። የትኛው
ጳውሎስ ነው የሄደው በኋላ ላይ ማለት ነው። ያው ያን ሕክምና ከተጻፈለት በኋላ አፋጣኝ ሕክምና ብዙም አላገኘም። አንድ ሁለት ቀጠሮ እንትን ካለ በኋላ በሶስተኛው ተላከ። ያው ቼክ ተደረገ፣ የኩላሊቱ ላይ አካባቢ ላይ ችግር እንዳለ እንትን ተባለ። ሙሉ ሕክምና ይደረግ ተብሎ ሌላ ቀጠሮ ተሰጠው። በቀጠሮ በሌላ ጊዜ ሲሄድ ያው ማሽኑ አይሰራም ምናምን ብሎ ሌላ ተጨማሪ ቀጠሮ ተሰጠው። በዛ ጊዜ ሄዱ ሲታይ ያው ኩላሊት አካባቢ የተቀማቸው ውሃ እንዳለ እና የወጣ ውሃ ችግሩን በደንብ ሲጣራ ብለው ሌላ ህክምና ታዘዘለት። ያው እሱ ውጤት እንደሚያሳየው ኩላሊቱ ሙሉ ለሙሉ ነጻ እንደሆነ እና የቱቦ መጥበብ ያንን ውሃ ክምችት እንዳስከተለ ተነገረ። ይህንን ለማድረግ ደግሞ አንዳንድ ጊዜ በኦፕራሲዮን አንዳንድ ጊዜ ደግሞ ያለ ኦፕራሲዮን ቱቦን ለማስፋት የሚጠቅም ለስላሳ የሆነ ብረት ቱቦ ውስጥ እንዲገባለት ተጻፈለት። ከቀጠሮ በኋላ ማለት ከተለያዩ ሁለት ሶስት ቀጠሮ በኋላ ያ ህክምና ተደረገለት። ያው ያንን ህክምና ሰው ሲደረግለት ሆስፒታል ተኝቶ ነው መደረግ ያለበት። ማለት አመቺ መጸዳጃ ቤት መጠቀም እንዲችል የተለያዩ ያ ነገር ሲገባ በአድ ነገር በእንትን ሲገባ የተለያዩ የሚፈጠሩ ኢንፌክሽኖች አንዳንድ ነገሮች ሁኔታዎች አሉና እነዛ ነገሮች እስኪስተካከልን እዛ ተኝቶ መታከም ነበረበት። ያ አልተፈቀደለትም። ያንን ከተደረገለት በኋላ ወደ ማረሚያ ቤቱ እንዲመለስ ተደረገ። ያ ነገር ከተደረገለት 3-4 ቀን አካባቢ ላይ ከፍተኛ ስቃይ ነበረበት። ማለት የመጸዳጃዊ ችግር አለ። ያ እንትን አንዳንድ ህመሞችን ይፈጥራል። ለዚህ ነገር ምንም መፍትሄ አልተሰጠውም። እዛው ላይ ችግሮችን ራሱ እንዲቋቋም የተደረገው
የት? እዛው ማረሚያ ቤት ውስጥ ማለት ነው?
አዎ።
ህክምናው ከተደረገላቸው በኋላ ምን ያህል ቆዩ ሆስፒታል ውስጥ?
በዛው ቀን ነው የወጣው። ያ ነገር ተደረገለት አልዋለም። ጀስት ከተደረገለት በኋላ ወዲያው ወደ ማረሚያ ቤት እንዲመለስ ነው የተደረገው። አልዋለም፣ አላደረም ማለት ነው።
አቶ አህመዲን ህክምናቸውን ተኝተው መከታተል እንዲችሉ ተጽፎላቸው እንደነበረ ወይዘሮ ነጃት ገልጸውልኛል። አቶ አህመዲን ለክትትል የዛሬ ሳምንት ሐኪም ያሉ የቂሊንጦ ማረሚያ ቤት ኃላፊዎችን ለማግኘትና ለማነጋገር ጥረት እያደረግኩ ነው። አቶ አህመዲን ጀበልን በሚመለከት ከተጨማሪ መረጃ ጋር መለሳለሁ።
አድማጮች፣ ወደ ቀጣዩ የመጽሔት ትንታኔ ርዕስ እንለፍ። በዚምባብዌ ዛሬ የደቡባዊ አፍሪካ ሀገሮች መሪዎች ሐራሬ ውስጥ ዝግ ስብሰባ እያካሄዱ ባሉበት ሁኔታ ውጥረቱ አይሏል። መሪዎቹ ጥረት የያዙት የትላንቱ ወታደራዊ እንቅስቃሴ የፈጠረውን ውጥረት ለማርገብ ነው ተብሏል። አኒታ ፓውል ዘግባለች። ቆንጅታዬ እንደሚከተለው አቅርባዋለች።
የዚምባብዌ ሁኔታ በአፋጣኝና ግርግር በሌለበት መንገድ መፍትሄ ማግኘቱ ተስፋ ዛሬ የደበዘዘ ይመስላል። የሲቪክ ማህበረሰቦችና የሃይማኖት ድርጅቶች መሪዎች ለ37 ዓመታት ስልጣን ላይ የቆዩትን ሮበርት ሙጋቤን በአስቸኳይ ከስልጣን እንዲወርዱ ቢያሳስቧቸውም እሳቸው ግን እያንገራገሩ ሳይሆኑ አልቀረም። የደቡብ አፍሪቃው ፕሬዚደንትም ለሀገራቸው ፓርላማ አባላት አሁን በዚህ ጉዳይ ላይ ቁርጥ ያለ ውሳኔ ላይ ለመድረስ ጊዜው አይደለም በማለት ሁኔታው በአፋጣኝ የሚደመደብ ላለመሆኑ አመላክተዋቸዋል። ሮበርት ሙጋቤ ማክሰኞ ማታ በቁም እስር ላይ ከዋሉበት ጊዜ ወዲህ ታይተው አያውቁም። የደቡብ አፍሪቃ መንግስት የላካቸው ሸምጋዮች ዛሬ ማታ በፕሬዝደንቱ መኖሪያ ቤትና በቤተ መንግስቱ ስብሰባ ተቀምጠው ነበር። ቻታም ሀውስ የተባለው የምርምር ተቋም ተንታኝ ኖክስ ቺቲዮ የዚምባብዌ ሰው ናቸው። ጦር ሰራዊቱ ማክሰኞ ማታ ታንኮቹን ይዞ ሐራሬ ላይ በተንጎራደደበት ወቅት እዚያችው ከተማ ውስጥ ነበሩ። እሳቸው እንደሚሉት ታዲያ ጦር ሰራዊቱ አስተዳደሩን እንደተቆጣጠረ በቆየ መጠን ሁኔታዎች ወደ አለመረጋጋት መሄዳቸው አይቀርም።
The key issue is the time scale. The military will want a quick
አሁን ቁልፉ ለምን ያህል ጊዜ የሚለው ነው። ጦር ሰራዊቱ በአፋጣኝ ድርድር ተካሄዶ ሁኔታው ፍጻሜ እንዲያገኝ ይፈልጋል። ፕሬዝዳንትም ይሁን ተጠባባቂ ፕሬዝዳንት ቶሎ እንዲረከብ ይፈልጋል። ጊዜያዊ መንግስት በተቻለ ፍጥነት እንዲታወጅ ይፈልጋል። ጦር ሰራዊቱ ይህን ሁኔታ እንዲጓተት አይፈልግም፣ ምክንያቱም በተጓተተ ቁጥር ትርምስ ይፈጠራልና።
ይበዚህ እንዳለ በዚምባብዌ ተቃዋሚ ጎራ ውስጥ ያሉት አንዳንዶቹ ዋና ዋና መሪዎች አስቀድሞ ታቅዶ የነበረው የሚቀጥለው ዓመት ምርጫ ከመድረሱ በፊት የሽግግር መንግስት እንዲቋቋም ሐሳብ እያቀረቡ ናቸው። ዛሬ ተቃዋሚ መሪ ሞርጋን ቻንግራይ ሙጋቤ በፈቃዶ ስልጣን ይልቀቁ ሲሉ አሳስበዋል።
ሚስተር ሮበርት ሙጋቤ ማስ ሪዛይን step down immediately in line with the national sentiment and expectation.
Mr. Robert Mugabe ለዚምባብዌ ካበረከቱት አስተዋጽኦና ቅርስ አኳያ በብሔራዊ ደረጃ ከመጠበቀው ማንጻር ባስቸኳይ በገዛ ፈቃዳቸው ስልጣን ለቀው መሰናበት አለባቸው። ሙጋቤ ሀገሪቱ ንጻ ከመውጣቷና ከወጣችም በኋላ ብዙ ሰርተዋል።
ጦር ሰራዊቱ አስተዳደሩን ለመቆጣጠር ያበቃው ዋናው መነሾ የሆኑትና ሙጋቤ ያበረሯቸው ምክትል ፕሬዚደንቱ ኤመርሰን ሙዋናጓ ግን ድምጻቸውን ማጥፋት የመረጡ ይመስላል። የኢንተርናሽናል ክራይሲስ ግሩፕ ተንታኝ ፒርስ ፒጁ እንደሚሉት የቀድሞው ምክትል ፕሬዚደንት ከጦር ሰራዊቱ ጋር በጣም የተቀራረበ መልክ ከታየባቸው ለተአማኒነታቸው ጥሩ አይሆንም።
It is absolutely critical for the new incumbents to be able to, I suppose, distance themselves.
እንደሚመስለኝ አዲሶቹ ስልጣን ተረካቢዎች ህገወጥ ምጃዎችን ከሚወስዱት የጦር ኃይሎች ራሳቸውን ለማራቅ መቻል ያለባቸው መሆኑ ወሳኝነት አለው። የተበላሸውን ገጽታ እንዴት ማሳመር እንደሚቻላቸው እኔ አላውቅም።
የቻታም ሃውስ ተንታኝ ኖክስ ቺዮቶ ግን ሁኔታው ውስብስብ እንደሚሆን ነው የሚያስረዱት።
Very delicate. There's also negotiations within the party, between the party and the opposition.
ሁኔታው በቀላሉ ወዳልታሰበ አቅጣጫ ሊያመራ ይችላል። በራሱ በፓርቲው ውስጥና በፓርቲውና በተቃዋሚዎች መካከል ድርድሮችም እየተካሄዱ ናቸው። አሁን ካለው ባለስልጣናት ከደቡብ አፍሪካና በአጠቃላይ ከአካባቢው ሀገሮች ጋር ድርድሮች እየተካሄደ ነው። በጣም ጥንቃቄን የሚሹ ድርድሮች ናቸው። ፈጥነው እየተካሄዱ ብዙ ንግግሮች ከጥቅማቸው ይልቅ ጉዳታቸው ሊያመዝን ይችላል። የዚምባብዌ ጦር ኃይል እያለ ያለውም ይህንኑ ይመስለኛል።
ጦር ሰራዊቱ የተካሄደው መፈንቅለ መንግስት እንዳልሆነ ነው አጥብቆ እያስገነዘበ ያለው። የጦር አርበኞች ማህበሩም ቢሆን ደም ያላፋሰሰ የማስተካከያ እርምጃ እያለው ነው። ይህ እነሱ የሚሉት እንዲሰራ ግን በቀላሉ ይከናወናል ተብሎ በፍጹም ታስቦ የማያውቅ ነገር ሊከናወን ይገባዋል። ያም ሙጋቤ እንቢተኝነት ሳያሳዩ ሹልክ ብለው ከበትረ ስልጣኑ ከወረዱ ብቻ ነው። አሁን ደግሞ ወደ ኬንያ እናመራለን።
ኬንያ በሶማሊያ ስደተኞች ይኖሩበት የነበረውን የዳዳብ ካምፕ ሰፈሮች እየተዘጋጁ መሆኑን ስደተኞች ተናገሩ። ይቅርታ አድማጮች፣ ይህ ለጊዜው አልደረሰም። አሁን ወደ ሌላ እንቀጥላለን።
ቀዳሚው ሁለተኛ የምሽቱ ቅንብር እናልፋለን። በወቅታዊ የኢትዮጵያ ጉዳይ ውይይት ክፍል ሁለት።
አቶ ለማ መገርሳ፣ የኢትዮጵያዊነት ምንነት ዛሬ ባየነው ትዕይንት ትርጉሙ ገብቶናል። ኢትዮጵያዊነት ልዩ ነው፣ ሱስ ነው፣ ከደም አልፎ ልብ ውስጥ እንዳለ ዛሬ አየነው ይላሉ። እሺ፣ አቶ ኤርሚያስ ይችላሉ።
ራሳቸው ያቀዱት ነገር ወዳልጠበቁት መንገድ ሄደዋል። ያዩት ይሄ የህዝብ ለህዝብ ግንኙነቱን ብቻ ስለሆነ ቅደም ተከተሉ ላይ አዛብተውታል እና ያ የፈጠረው ችግር ያለ ነው የሚመስለኝ። የደቡብ ሰዎች ወደ ኦሮሚያ ቢመጡ ኖሮ እንዲህ አይነት ነገር ላይፈጠር ይችላል። የትግራይ ሰዎች ወደ ኦሮሚያ ቢመጡ ኖሮ እንዲህ አይነት ሞቅታ ያለው ነገር ላናይ እንችላለን። ሁለተኛው ድሮ እኔ የማውቀው ኮንቴንቱንም ይዘቱንም በማዕከላዊነት ይወሰን ነበረ። ወደዚህ ስብሰባ ስትሄዱ የምትናገሩት የምታቀርቡት ነገር አንድ ሁለት ሶስት አራት ተብሎ ተቀርጾ ይሰጥ ነበረ በፊት። አይ ቲንክ የማዕከላዊነት የሚለው የፈረሰ ስለመሰለኝ እነ ለማ መገርሳ ይዘቱ ላይ የወሰኑ ይመስለኛል። ስለዚህ ባልጠበቁት መልኩ ኢትዮጵያዊነትን ወደ ማቀንቀን የኢትዮጵያዊነት ስፕሪት ቅድም ያልከው መንፈስ ነው ሱስ ነው የሚለውን ነገር ከራሳቸው የመነጨ አድርጌ ነው የማስበው እና ድርጅቱን አስደንግጦታል። በተለይ ህወሓቶችን በከፍተኛ ሁኔታ ያስደነገጣቸው ይመስለኛል። ሶስተኛው ነጥብ እኔ ማዝንበትም የድርጅትን ችግር ወደ ህዝብ ችግር ሊወስዱ መፈለጋቸው ነው። የኢትዮጵያ ህዝብ ተለያይቶ እንደኖረ እንደ አገር የተለያየን የሁለት ሀገሮች ግንኙነት ወይም ደግሞ ጸብ ውስጥ የነበረ ህዝብ መጥቶ እንደተታረቀ አይነት ተደርጎ የተሳለው ነገር ትክክል አይደለም። በአማራና በኦሮሞ ህዝብ መካከል የተገነባ ግንብ ልዩነት የለም። ዋናው ችግር የውስጥ ድርጅታቸውን ችግር ወደ ህዝቡ ለማስተላለፍ የሄዱበት መንገድ አለ። ትግራይም ጎንደር ላይ አለ። በትግራይና በአማራ ህዝብ መካከል ወይም በጎንደር አካባቢ ባለው ሰው መካከል ጸብ እንደተነሳ ሊያደርጉት ይችላሉ እና ችግር በጣም በጥንቃቄ መታየት አለበት።
ችግርማ ነበረ። አቶ ኤርሚያስ፣ ምንድን ነው ችግሩ? ችግሩማ ፈጠረው ብለን መዋየት ሌላ ጉዳይ ነው፣ ግን ችግር የለም ማለት አንችልም። ኦሮሞ ሲባል ሁልጊዜ ከመገንጠል ጋር ተያይዞ እየመጣ ፍራቻና ስጋት ተፈጥሮ ብዙ ጊዜ ቆይቷል፣ የምናውቀው ነገር ነው። ስለዚህ
ለአዲሱ የህዝብ ችግር አይደለም። የኦሮሞ ህዝብ የመገንጠል አጀንዳ የለውም። የኦሮሞ ህዝብ አንዱ እኔ ነኝ። የኦሮሞ ህዝብ አልወክልም። ኦሮሞን ግን እንደ ህዝብ ሳየው የኔ ቤተሰቦች የኔ ማህበረሰብ ወይም ደግሞ በኦሮሞ ደረጃ ኢትዮጵያ የምትባል ሀገር መገንጠል አለባት የሚል የለም። ኤሊቶች ህወሓት ዲዛይን ያደረገው የ26 ዓመት ስትራቴጂዎች
እኮ ማን ፈጠረው እንበል እንጂ የለም ለማለት አያስቸግርም ወይ ለማለት ነው።
ያው የህዝብ ለህዝብ የመገንጠል አጀንዳ የኢትዮጵያ የመለየት አጀንዳ አለ ብዬ አላምንም። ስለዚህ ህዝብ ለህዝብ ያለ ግንኙነት የተፈጠረ ቁርሾ የለም። ግን ኦሮሞ ብለህ ስታስብ መገንጠል መለየት ብለህ እንድታስብ፣ አማራ ብለህ ስታስብ የቀድሞ ስርዓት ናፋቂ የበላይ ሆኖ ለመምጣት ጨቋኝ የሚል ነገር እንዲሰላ ተሰርቷል እንጂ
አደረጉ
በህዝብ ለህዝብ መካከል እኔ ልዩነት አላየም።
ዶክተር ታዬ፣ እሺ፣
ድርጅቱ ለምንም ይሁን ለምን ያቀደውና ጉባኤው ደግሞ ያስከተለው ውጤትን እኔ ከሁለቱን ለይተን ማየት አለብን። በተለይ ጉባኤው ሁለት አይነት ስሜትን ነው በህዝቡ ውስጥ የፈጠረው። በተለይ በእነኚህ በኤሊቱ ወይም በምሁሩ በኩል ያው የተለመደ የሸፍጥ ፖለቲካ ነው፣ የትም የሚደርስ አይደለም፣ የፖለቲካ ድራማ የተቀነባበረ ነው የሚል የሚያንጸባርቁ ምሁራኖች አሉ። ነገር ግን በአብዛኛው ህዝቡ አንጻር ደግሞ እንዴ ምናልባት የዚህ የክፍፍልና የጥላቻ ፖለቲካ የማለቂያው መጀመሪያ ነው ወይ የሚልም ስሜት አለ። በተለይ ይሄኛው ስሜት በህዝብ በኩል ያለ ስሜት ነው። እነኝህ በተለይ አማራና ኦሮሞ የሚባለው ማህበረሰብ አሁን ባለው ስርዓትም በጥርጣሬና እንዲሁም እየተገፉ ትምክህተኛ ነው ጠባ ምናምን እየተባሉ እና እንደውም የጥላቻ ሐውልት ተተክሎላቸው የጥላቻ ሐውልት ሳይገድባቸው አሁን የመቀራረብ ሁኔታ እየተፈጠረ ነው። ማን ስበብ ሆነ ማን እሱ ሌላ ነገር ነው። ግን ይሄ እነሱም ወደኋላ የሚሉበት ነገር ያለ አይመስለኝም። ይሄ አሁን ያነሱትን የኢትዮጵያዊነትን ስሜት የተወሰነ ገፍተው ካልሄዱ የበለጠ ቅቡልነታቸውን ያሳጣቸዋል። እና ለምንም ምክንያት ሆነ ለምን ያቀዱት አሁን ግን ከእጃቸው ወጣል። ምናልባት ድርጅቱ ያሰጋው ስጋት ትክክለኛ ስጋት ነው።
አንድ ጥያቄ እዛ ላይ ዶክተር ታዬ ቀደም ሲል ኢትዮጵያዊነት ምን ያህል ህዝብ ውስጥ እንደሰረጸ የሚጠቁም ነገር ነው ያሉ መስሎኛል። እና ህዝብና ህዝብ ተነጋግሯል ወይ የሚሉም አሉ። መሪዎች ናቸው ኢትዮጵያዊነት መንፈስ ነው፣ ረቂቅ ነው፣ ልብ ውስጥ የሚገባ ነው ያሉት። ይሄ ስሜት ህዝብ ውስጥ የለም ለማለት አልችልም እኔ። ግን ህዝቡ ተናግሯል እንላለን ወይ?
አዎ ህዝቡ በምልክት ተናግሯል ነው የምለው። አቶ አዲሱ ምንድን ነው ከዚህ ጉባኤ ቀደም ሲል ታስታውሱ እንደሆነ የባህር ዳር የጣና ሐይቅ አረምን ለማጥፋት ከኦሮሚያ የተወሰኑ ወጣቶች ወደዛ አካባቢ ዘምተው ነበር። እንግዲህ ያዘመታቸው ማን ነው? እሱም ሌላ ጥያቄ ነው። ምናልባት ራሱ ድርጅቱ ነው የሚሉም ሰዎች አሉ። ነገር ግን እነኚህን ወጣቶች እኔ ከአንዳንድ ኢንፎርማቶች እንትኖች ምንጮች እንዳገኘሁት ለመቀበል ህዝቡ የወጣው አሉ። እንደገና ህዝቡ እንዴት አድርጎ እንደተቀበላቸው እንዲያውም የሚገርም አይነት ነገር ነው። እና እኔ ይሄ የሆነው ምንድን ነው ይሄ ጉባኤ ከመካሄዱ በፊት የተወሰኑ ቀናቶች በፊት ነው። እና ያኛውን የመጀመሪያውን እኔ የህዝብ ለህዝብ ንግግር ላይ የህዝብ ለህዝብ ግንኙነት እለዋለሁ። አሁን በጣም አስቸጋሪው ነገር ይሄ የህዝብ ነው ይሄ የድርጅት ነው የሚለው ራሱ አሁን ያለንበት የፖለቲካ ውጥንቅጥ ለመለየት አስቸጋሪ አድርጎት ምናልባት የእኔ ጥርጣሬ ከአቶ እርማያስ ትንሽ ለየት የሚያደርገው ንፋስ እየገባ ይሆን ወይ
እና ቀጣይነት ሲኖረው የሆነ ወይ ታዲያ በእሱ ላይ አቶ ኤርሚያስ አንድ ይበሉና ማጠቃለያ ጥያቄ ይኖረኛል። ሁለት
ቀጣይነት ይኖረዋል ወይ?
የሁለቱ ብቻ መገናኘትና መወያየትስ ኢትዮጵያን ሙሉ ያረጋታል ወይ? አብሮ ማየት ይቻላል?
የመቀልበስ እድል አለው ብዬ ነው የማስበው በሁለት ምክንያት። አንደኛው መዋቅራዊ የሆነ ስራ እየተሰራ አይደለም። የታይታ ስራ ነው። ከላይ ከላይ ነው ጮቤ የረገጥ ነው። እነ ለማ መገርሳ ኢትዮጵያዊነት ሱስ ነው ስላሉን ነው እንጂ ይሄን በቃል የተገለጸውን ነገር ወደ ተግባር ሲመነዝሩት አላየንም። ስለዚህ መዋቅራዊ ለውጥ ካልተካሄደ
ገና ነዋ መቼም ጊዜ አልሰጠናቸውም።
ወደ ነበረበት የሚመለስ እድል ሰፊ ነው ብዬ ነው የማስበው። ሁለተኛው ፖይንት የመቀልበስ እድል ይኖረዋል የምለው በኦህዴድ ውስጥም አሁን የተወሰነ ክፍፍል እያየሁኝ ነው እኔ። የኦሮሞ ሚዲያ ላይ ብትሄድ የኦህዴድ ምክትል ሊቀመንበሩ የውጭ ጉዳይ ሚኒስትሩ ወርቅነህ ገበየሁ ከባህርዳሩ ካለቀ በኋላ መግለጫ ሰጥቶ ነበረ። ያ መግለጫ ዛሬ እነ ለማ መገርሳ ከሚያስተላልፉት የኢትዮጵያዊነት መንፈስና የኢትዮጵያዊነት ሰበካ በተቃራኒ የተቀመጠ ስብከት ነው። እንግዲህ ይሄ ሰውዬ የውጭ ጉዳይ ሚኒስትር ነው። ይሄ ሰውዬ የኦህዴድ ምክትል ሊቀመንበር ነው። ይሄ ሰውዬ የፌዴራል ፖሊስ አዛዥ ነበር። የደህንነት መዋቅር ውስጥ ነበር ዶክተር ወርቅነህ። ስለዚህ ምንድን ነው አንዷን ፖይንት እንኳን ባነሳ የአዲስ አበባ ጉዳይ የኦሮሞ ጉዳይ ነው፣ የባለቤትነት ጉዳይ ነው የሚል ጥያቄ ነው ሲያነሳ የነበረው። ሁለት ነገሮች አነሳ። አንደኛው እኔ በጣም ደግፈዋለሁ፣ የኦሮምኛ ቋንቋ በመላው ፌዴራል መሆን አለበት። እኔ ይሄን የምከራከርለት ጉዳይ ነው። ነገር ግን የአዲስ አበባ ጉዳይ በኦሮሞ ባለቤትነት ነው የሚሉት ጥያቄዎች አሁንም ቢሆን የሚያጨቃጭቀን ወደኋላ የሚመልሰን፣ ህወሓቶች ደግሞ እጃቸውን አውጥተው ለኦህዴዶች ክፉበት የሚሉት ነገር ነው። ስለዚህ ምንድን ነው የምጠብቀው? አሁን የኦህዴዶች መከፋፈልም ላይ ይችላለሁ። ሁለተኛ ምክንያት ከዚህ ጋር እያይዤ ከዚህ በፊት ተባረው የነበሩ በኦህዴድ ውስጥ ህዝብ ሲጨፈጭፉ የነበሩ ፓርቲው ላይ አባላት ሲያባርሩ የነበሩ ሰዎች ተመልሰው አሁን ዋነኛ ገምጋሚ ሆነዋል። እኔ ይህ ሂደት የመቀልበስ እድል አለው ብዬ ነው ማስበው። ኢትዮጵያዊነት መነሳቱ ሁላችንም ጮቤ ቢያስረግጠንም መዋቅራዊ ለውጥን አላካሄደም። ሁለተኛ ምክንያቴ በኦህዴድ ውስጥ መከፋፈል እያየሁኝ ነው። በሶስተኛ ደረጃ በኦህዴድ ውስጥ በክፋታቸው የሚታወቁ ሰው በማባረር የሚታወቁ የሚጠሉ ሰዎች፣ የአቅም ችግር ያለባቸው እነ ዶክተር ነጋሶን ሳይቀር ሂሳብ ሳተዋረር ተመለስክ ብለው ሲዘልፉ የነበሩ እንደነ ዳባ ደበሌ አይነት ሰዎች አሁን የለውጥ ሂደቱን ይመራሉ ተብለው በየመድረኩ እያየናቸው ያለ ናቸው።
ለዶክተር ታዬ እድል ስጥ ማጠቃለያ ጭምር።
በእርግጥ ምናልባት እዚህ ላይ አንድ ጥንቃቄ ማድረግ ያለብን ይመስለኛል። ከሱ ከሚያስተባብዛኛ እስማማለሁ። ግን ከለበሳል ቀጣይነት አለ ወይ ምናምን የሚለው ጥያቄ ራሱ ጥንቃቄ ያስፈልጋል። ምኑ ነው የሚከለበሰው? ምኑ ነው ቀጣይነት ያለው? አሁንም ቢሆን እኮ ኢትዮጵያዊነት የሚለው የተቃኘው በኢህአዴግ ፎርሙላ ነው። ያ ማለት ምንድን ነው? ኢትዮጵያ የተለያዩ ማህበረሰቦች ተራ ድምር ውጤት ናት። ፓርቲውም እንደዛው የድምር ውጤት ነው። ስለዚህ ምንድን ነው እየሆነ ያለው? አሁን እርሚያስ ያነሳው ትልቁ ነጥብ መዋቅር መልሶ ካልተሻሻለ ድረስ ወደፊት የሚገፋ አይደለም ያለውም በጣም እስማማበታለሁ። ምንድን ነው ይህ ኢትዮጵያ የሚለው ፎርሙላ ላይ ነው እኮ መጀመሪያውኑ መስማማት ያለበት። አሁን ኢትዮጵያዊነት ቅመም ነው፣ ኢትዮጵያዊነት ሱስ ነው ምናምን የሚለው ምንድን ነው? ኢትዮጵያዊነት የማህበረሰቦች ተራ ድምር ውጤት አይደለም። ኢትዮጵያዊነት ከተራ ድምር በላይ ነው የሚለው ሲባል ኢህአዴግ የሚባለው ድርጅት እንዲሁ የብሔረሰቦች ፓርቲዎች ተራ ድምር ውጤት መሆኑ ቀርቶ አንድ ኢትዮጵያ የሚል በኢትዮጵያዊነትን የሚያቀነቅን ፓርቲ እስካልሆነ ድረስ አሁንም ያው የድሮውን ጨዋታ መልኩን እየለዋወጠ እየተጫወተ ነው ያለው።
ማጠቃለያ ጥያቄ ለሁለታችሁም ላቀርብ። በዚህ የምክክር በተባለ የባህር ዳር ጉባኤ ላይ ያላችሁን የየግል አስተያየት ሰጥታችሁኛል። የኢትዮጵያ ሕዝብ አንድ ነው። አማራነቱ፣ ኦሮሞነቱ፣ ትግሬነቱ፣ ጉራጌነቱ ወዘተርፈ ጌጡ እንጂ መለያያው ወይም ኢትዮጵያዊነቱን የሚያስቀርበት አይደለም ነው የሚባለው። እንዲያ ከሆነ ይህ መንፈስ እንዲቀጥል፣ ኢትዮጵያዊነት እንዲቀጥል፣ ሱስ እንደሆነ እንዲቆይ ምን መደረግ አለበት ትላላችሁ? ዶክተር ታዬ ይጀምሩና አቶ ኤርሚያስ ያጠቃልሉልኛል።
እሺ፣ በጣም ጥሩ ጥያቄ ነው አዲሱ። ምናልባት ይሄ ኢትዮጵያዊነት ሱስ ነው፣ ኢትዮጵያዊነት መንፈስ ነው ምናምን የሚለው አሁንም ቢሆን በምን ያክል ህዝቡ ውስጥ ተሰራጭቷል ወይም ደግሞ ይሄ ጥያቄ ወደድንም ጠላንም ባለፈው 26 ዓመት የተካሄደው የክፍፍል ፖለቲካ የተወሰኑ ሰዎችን ከዛ ፎርሙላ ውስጥ አውጥቷቸዋል። ስለዚህ አሁን ራሱ እኔ እንደ እኔ ይሄ የኢትዮጵያዊነትን መልሰን ለማቀንቀን መጀመሪያ ላይ ሳንወድም በግድም የተለያየን ሰዎች መታረቅ አለብን፣ የጋራ ስምምነት ማድረግ አለብን። እንግዲህ በውሸትም ተሰርከው ይሆን አምነውበትም ይሆን አላመኑበት የገዢውን የፖለቲካ ድርጅት አጀንዳ ተቀብለው የሚያራምዱ ሰዎች አሉና እኔ የመጀመሪያው እርምጃ መሆን ያለበት የሰላምና የእርቅ ጉባኤ ይሄ የሰላምና እርቅ ጉባኤ ወደ ህዝብ ሄዶ እስከዛሬ ተለያይተናል፣ እንዴት ነው የምንቀራረበው? ተለያይተን መሄድ አንችልም። በቃ ሳንወድ የተጋባን ህዝቦች ነን። መለያየቱ ዋጋ ያስከፍለናል። ስለዚህ የሚያዋጣን አንድነቱን ነው። እንዴት አንድነቱን እንመስርት የሚለውን ሰፋ ያለ የህዝብ ለህዝብ ጉባኤዎች የሚሆኑ ምክክሮች መደረግ አለባቸውና ያለን አማራጭ
የማጠቃለያ ሀሳብ ለአቶ ኤርሚያስ ልስጥና ልጨርስ።
አዲሱ በጣም አመሰግናለሁ። ሁለት ነጥብ ልሳ እንደ ማጠቃለያ። በእኔ እምነት ትልቁ የባህር ዳር ውጤት በውጭ የሚኖሩ አክራሪ ኃይሎች የተደፈቁበት ነው። ኢትዮጵያ መፍረስ አለባት፣ ሳትፈርስ እንደዚህ አንወስም፣ ኢትዮጵያ ድስትቱን ማንቆርቆሪያቱን በርበሬቱን አናቅም፣ ኢትዮጵያዊነት ተጭኖብን ነበር የሚሉ አክራሪዎች አንገታቸውን እንዲደፉ ተደርጓል። በዚህ እነ ለማ መገርሳን እኔ አመሰግናለሁ፣ እነ ኢትዮጵያዊነትን ያራመዱት እነ አዲሱ ጥንቄሳን አመሰግናለሁ። ሁለተኛው የለውጡ ሞተር አሁን ህዝቡ ነው። የህዝብ ንቅናቄ በቀጠለ ቁጥር ኢትዮጵያዊነት እያበረቀረቀ አድማሱ እየሰፋ ይሄዳል። ዛሬ የኦሮሞ ህዝብ የሚያደርገው ትግል፣ የአማራ ህዝብ የሚያደርገው ትግል በኢትዮጵያዊነት መንፈስ እስከሆነ ድረስ የትግራይ ህዝብ መጥቶ ይከላከለዋል፣ የጋምቤላ ህዝብ መጥቶ ይከላከለዋል፣ የወላይታ ህዝብ ይከላከለዋል። ይህን ሊከላከለው የሚችለው ግን በኢትዮጵያዊ ማዕቀፍ የሚካሄድ ህዝባዊ ንቅናቄ እስከሆነ ድረስ ነው። የህዝብ ንቅናቄው በሁሉም ቦታ መቀጣጠል መቆም የለበትም። ይሄ ከሆነ ኢትዮጵያዊነት ተስፋ አለው፣ የስርዓት ለውጥ ተስፋ አለው ብዬ ነው የማስበው። አዲሱ
አቶ ኤርሚያስ ለገሰ ከዚህ ከዋሽንግተን የኢሳት ባልደረባ፣ ዶክተር ታዬ ንጉሴ ከአዲስ አበባ ዩኒቨርሲቲ፣ ሁለታችሁንም በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ እግዚአብሔር እናመሰግናለን። አዲሱ
ኦህዴድና ብአዴን ባህር ዳር ላይ ስላደረጉ ስብሰባ ከሁለት እንግዶች ጋር የጀመርነውን ውይይት ሁለተኛ ክፍል ነበር ያደመጥነው። የትላንቱን የመጀመሪያ ክፍል ላመለጣችሁ ባጭሩ ለማሳየት ይህ ስብሰባ እንደምን በሁለቱ ፓርቲዎች መካከል ብቻ ተካሄደ፣ የአሁኑ ወቅትስ እንደምን ተመረጠ በሚሉ ነጥቦች ዙሪያ ዶክተር ታዬ ወየጥላቻው ፖለቲካ ጫፍ ደርሶ እየተመለሰ ነው አሊያም ኢህአዴግ ንፋስ ገብቶታል ሲሉ፣ አቶ ኤርሚያስ ደግሞ ብሔራዊ ድርጅቶችን ለማጠናከርና ህዝብን ከህዝብ ለማቀራረብ ኢህአዴግ ያቀደው እንጂ የሁለቱ ድርጅቶች ሐሳብ ብቻ አይደለም ማለታቸው ይታወሳል። ሁለቱም ተወያዮች ግን ካለፉት ሁለት ዓመታት ወዲህ የተከሰከሱት ህዝባዊ አመጾች እንደ ገፊ ምክንያቶች ሳይሆኑ አልቀሩም በሚለው ሐሳብ ይስማማሉ። ኢትዮጵያ የሚል አጀንዳ ብዙም ያልነበራቸው እነዚህ የብሔራዊ ድርጅቶች በባህር ዳሩ ስብሰባቸው ኢትዮጵያዊነትን ሲያቀነቅኑ ተሰምተዋል። ወደ ኋላ ተመልሰን ለማስተዋወቅ ያህል
አሁን ደግሞ አድማጮች፣ ቀደም ሲል ጠቀስ አድርገን ወደ ነበረው የኬንያ ጉዳይ እንመለሳለን። ኬንያ የሶማሊያ ስደተኞች ይኖሩበት የነበረውን የደዳብ ካምፕ ሰፈሮች እየዘጋች መሆኗን ስደተኞች ተናገሩ። ባለፈው ዓመት ካምፒዮስ የተባለ የደዳብ ሰፈር የተዘጋ ሲሆን በሚቀጥለው ዓመትም F2 የተባለ ሰፈር ሊዘጋ እንደሆነ ስደተኞቹ ለአሜሪካ ድምፅ ተናግረዋል። የስደተኞች ቁጥር በማሽቆልቆሉ በደዳብ የሚንቀሳቀሱ የእርዳታ ሰጪ ድርጅቶች ቁጥርም ሊቀንስ እንደሆነ የደዳብ ማህበረሰብ ተወካይ ተናግረዋል። የኬንያ ስደተኞች ጉዳይ ቢሮ ስለ ሁኔታው ተጠይቆ መልስ ባይሰጥም አንድ የቢሮው ባልደረባ ስደተኞች ስለ መጠለያው መዘጋት መስጋት የለባቸውም ብለዋል። ዘጋቢያችን ገልሞ ዳዊት ቀጣዩን ዘገባ ከናይሮቢ ልኳል። እነሆ።
የኬንያ መንግስት ባለፈው ዓመት የደዳብን የስደተኞች መጠለያን አስመልክቶ ያስተላለፈውን ውሳኔ የሀገሪቱ ጠቅላይ ፍርድ ቤት ውድቅ ቢያደርገውም ከውሳኔው ወዲህ በመጠለያ ጣቢያው ያለው ሁኔታ አሳሳቢ መሆኑን ስደተኞች ይናገራሉ። በካምፑ ይኖሩ የነበሩ ከፊል የሶማሊያ ስደተኞች ወደ ሶማሊያ በመመለሳቸው በደዳብ ያለው የስደተኞች ቁጥር ወደ 200 ሺህ ወርዷል። የኬንያ መንግስት ስደተኞች ይኖሩበት የነበረውን አንድ ሰፈር በሙሉ የዘጋ ሲሆን በሚመጣው ዓመት F2 የተባለውን ሰፈር እንደሚዘጋ ማሳወቁ ስደተኞቹን እያሳሰበ ነው ይላሉ በደዳብ አንድ የማህበረሰብ መሪ።
ሱዳን ጉዳዩ ጅራ ካምፕ ይከናለኝ ንጭፍ ነው አንጀዱ ሞቱማን ነው ገረገራት
ይቻላል። ይህ ካምፕ ይዘጋ ይሆን ወይ በሚል ትልቅ ስጋት ላይ ነው ያለው። መንግስት ብዙ ጊዜ ካምፑን እንደሚዘጋው ነው የሚዝተው። የሀገሩ ጠቅላይ ፍርድ ቤት ባለፈው ዓመት እንዲዘጋ ወስኗል። ቢሆንም እስካሁን ግልጽ የሆነ ነገር የለም።
ስደተኞች ሌላም ችግር አላቸው። ወደ ካምፑ እየመጡ ያሉት አዲስ ስደተኞች ምዝገባ መከልከላቸውንም ይናገራሉ። ሁሴን ኡስማን ደዳብ ከመጣ 4 ወር ሆኖታል። እሱም የሶስት ልጆች አባት ሲሆን በጥገኝነት መመዝገብ ባለመቻሉ ከቤተሰቡ ጋር ችግር ላይ መሆኑን ይናገራል።
ጎጆቲ ቆታ ከነምኑማንጋ ነዱራስ ጅሩ ናኸኔ ዋሴላኑ መገርቴ ነምኒ ሩከገይሳ
ከኔ በፊት እዚህ ይኖር የነበረ ሰው ነው አስጠግቶኝ የምኖረው። ያው እመሬት አንጥፈን ነው የምንተኛው። ዝናብ ቢዘንብም ይሄንን የምንተኛበትን ነው የምንጠለለው። ስለዚህ ኑሯችን በጣም ከባድ ነው። ጥገኝነት የሰጠን አካል ምንም አያደርግልንም። ጨለማ ውስጥ ነው ያለ ነው።
የደዳብ የኢትዮጵያ ሶማሌ ስደተኞች መሪ አቶ ዳህር መሐመድ አዲስ ስደተኞችን መመዝገብ በመቆሙ በቅርብ ጊዜ ከኢትዮጵያ ወደ ደዳብ የመጡ ወደ 50 ቤተሰብ ተመሳሳይ ችግር ላይ መሆናቸውን ይናገራሉ።
I can say yesterday
ካምፕ ውስጥ እየዞሩ በልመና ነው የሚኖሩት ማለት ይችላለሁ። በገበያ ስፍራ እንዲሁም ቤት ለቤት ምግብ ሲከፋፈል ሲያዩ ይሄዱና ያላቸውን ሰዎች ይጠይቃሉ።
ስደተኞቹ የሚያነሱትን ቅሬታ ለኬንያ የስደተኞች ጉዳይ መስሪያ ቤት እንዲሁም በተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ የኬንያ ቅርንጫፍ አቅርበን መልስ አላገኘንም። አንድ የኬንያ የስደተኞች ጉዳይ መስሪያ ቤት ባልደረባ ግን ስደተኞቹ ካምፑ ይዘጋብናል ብለው ስጋት ሊገባቸው እንደማይገባ ተናግረዋል። እኒው ሰው አዲስ ምዝገባ በመቅረቱ እየተቸገሩ ስላሉት ስደተኞች ሲናገሩ ያለን መረጃ አሁንም ምዝገባ እንዳለ ነው የሚያመለክተው በማለት አስተባብለዋል። ለአሜሪካ ድምጽ ሬዲዮ ገልሞ ዳዊት ከናይሮቢ።
የአየር ንብረት ጉባኤ ቀጣዩ ዝግጅት ነው። የጀርመኗ ከተማ ቦን ላይ ለሁለት ሳምንታት እየተካሄደ ያለው የአየር ንብረት ጉባኤ ነገ አርብ ይጠናቀቃል። ከዓለም አቀፉ የአረንጓዴ አየር ንብረት ፈንድ ኢትዮጵያ የ45 ሚሊዮን ዶላር ድጋፍ በቅርቡ አግኝታለች። በቦን ጉባኤ ላይ እያሻቀበ የመጣው የዓለም የብክለት መጠን ለአየር ንብረት ለውጥ መቋቋሚያና ምርምር የሚያስፈልገው በጀት በስፋት ከተመከረባቸው መካከል እንደሆነ ታውቋል። በጉባኤው ላይ ዩናይትድ ስቴትስ ሁለት ገጽታ ይዛ ተገኝታለች። ሰሎሞን አባተ ተጨማሪ አለው።
የትራምፕ አስተዳደር ከፓሪስ የአየር ንብረት ስምምነት ለመውጣት በመወሰኑ ምክንያት የሚፈጠረውን የበጀት ክፍተት አውሮፓ እንድትደፍን የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጥሪ አሰምተዋል። ማክሮን እንዲህ አይነቱን ጥሪ የጀርመኒቱ ከተማ ቦን ላይ ሲያስተላልፉ ዋሽንግተን ከዓለም መንግሥታት የተነጠለችበት 23ኛው የወገኖች ጉባኤ ወይም ሲኦፒ 23 ሲካሄድ ሰንብቷል። ይሁን እንጂ ዩናይትድ ስቴትስ ጨርሶኑ ያልተወከለች ያልተገኘች ሀገር አልነበረችም።
ፌዴራል መንግስቱ የአሜሪካ እንደወጣ አድርጎ ነው እየሰራ ያለ የቦኑ ጉባኤ። አሜሪካ ሁለት አይነት ገጽታ ይዛ ነው ቦን የተገኘችው። አንደኛው የፌዴራል መንግስቱ የፕሬዚደንቱ የዋይት ሀውስ ገጽታ ልንለው የምንችለው እንዲያውም ጭራሽ ከፓሪስ መውጣታቸው መናገራቸው ብቻ ሳይሆን ለአየር ንብረት ለውጥ በካይ ጋዞች ወይም ለዋጭ ጋዞች ልቀት ዋና ተጠያቂ የሆነውን የከሰል ድንጋይን ያሻሽቱ ነው የታዩት ቦን ላይ ሄደው ማለት ነው። እንግዲህ በእንግሊዝኛ ፕሮሞት የምንለው ማለት ነው። ይህ አንደኛው ገጽታ ነው። ሌላው ግን አሁን ያነሷቸው የካሊፎርኒያው ገዢ ጄም ብራውን እና የቀድሞ የኒውዮርክ ከንቲባ ማይክል ብሎምበርግ የሚመሩት ደግሞ ልኡካን 20 የአሜሪካ ግዛቶችን ወደ 103 አካባቢ የሚሆኑ የአሜሪካ ከተሞችን እና እንዲሁም ከ1300 በላይ የሚሆኑ የአሜሪካ ኩባንያዎችን ወክለው የሄደው አሜሪካውንም ከፓሪስ ስምምነት ውስጥ አለች ቢያንስ በተግባር ያው የፌደራል መንግስቱ በሌለበትም እንኳን ቢሆን እታች ያለ ነው ከተሞች፣ ግዛቶች ወይም ስቴቶች ማለት ነው እና ኩባንያዎች ስራውን እየሰራን ነው እና አሜሪካ አልወጣችም የሚለው በጎ ገጽታ አሳይቷል።
በካናዳው ዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰር የአየር ንብረት ተመራማሪና ተሟጋቹ ዶክተር ጌታቸው አሰፋ ናቸው። የአውሮፓ መንግስታትና የግሉ ዘርፍ ለመንግስታቱ ድርጅት ሳይንሳዊ አካል የአየር ንብረት ለውጥ በይነ መንግስታዊ ቡድን በምህፃር IPCC ተብሎ ይታወቃል የሚበቃ ገንዘብ መመደብ መቻላችንን ማረጋገጥ አለብን ብለዋል የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ለቦኑ ጉባኤ ታዳሚዎች። ሚስዮ ማክሮን መልእክታቸውን ይቀጥሉና ሁሉም ሀገሮችም የኢነርጂ ሽግግራቸውን እንዲያቀላጥፉና እንዲያፋጥኑም ጥሪ አስተላልፈዋል። ሀገራቸው ፈረንሳይም በመጪዎቹ 4 ዓመታት ውስጥ የከሰል ቁፋሮና ብዝበዛ ተቋማቷን ሁሉ እንደምትዘጋ ይፋ አድርገዋል።
Les pays riches ont imposé au monde leur universel. Aujourd'hui,
ባለጠጋ ሀገሮች ራሳቸውን ሁለንተናዊ ደንብ በድፍኑ ዓለም ላይ ደንግገዋል። ያ ድንጋጌያቸው ግን ሊፈጥር የሚችለውን አሳዛኝ ታሪክ ወይም ትራጀዲ በሌሎች ላይ ሊጭን ከቶውኑ ውጉዝ የተከለከለ ነው አሉ ማክሮን። ሀገሮች የዛሬ 2 ዓመት ፓሪስ ላይ በተግባቡት መሰረት የበካይ ጋዞችን ልቀት መቀነሳቸውን እንዲያፋጥኑ ፈረንሳይና ጀርመን ግንባር ፈጥረው እየገፉና እያበረታቱ ናቸው። ያ የፓሪስ ስምምነት በያዝነው ምዕተ ዓመት መጨረሻ ላይ የሚኖረው የዓለማችን ሙቀት በ1990ዎቹ ውስጥ ከነበረው ከ2 ዲግሪ ሴልሺየስ እንዳይበልጥ ሊያደርጉ የሚችሉ እርምጃዎችን መውሰድ ነው። ይሁን እንጂ የሰሞኑ የቦን ጉባኤ ጭንቀት ሆነው ከሰነበቱ ጉዳዮች አንዱና ዋነኛው ለተወሰነ ጊዜ ያህል በከባቢው አየር ውስጥ የተረጋጋ የመሰለው የተቃጠለ ጋዝ ወይም የካርቦን ዳይኦክሳይድ ክምችት መልሶ የማሻቀብ አዝማሚያ ማሳየቱ ነው። ለአየር ንብረት ለውጥ ጫናዎችና ጉዳቶች መለማመጃና መቋቋሚያ እንዲሁም ለምርምር ጉዳይ የበለጸጉት ሀገሮች እንዲያዋጡ ታስቦና ስምምነትም ላይ ተደርሶበት የነበረው የ100 ቢሊዮን ዶላር ጉዳይስ ዶክተር ጌታቸው ያብራራሉ።
በዛ በኩል ብዙ ተስፋ አልታየም 100 ቢሊዮን ዶላሩን መሰብሰብ ላይ። እንዲያውም የታሰበው ከ2025 በኋላ የ100 ቢሊዮን ራሱ በቂ ስለማይሆን ከዛ በላይ ለመሄድ ነበረ። ይሁንና ሌሎች መፍትሄዎችም እየተፈለጉ ነው። ከዛ ጋር አንዱ ወዲያው ወደ ተግባር ተገብቷል። አሁን እየተሰበሰበ ብርም ቢሆን በአነስተኛ መጠንም ቢሆን ለሀገራት እየተሰጠ ነው። ከዚሁ ጋር በተያያዘ የኢትዮጵያን ማንሳት እንችላለን። አሁን ባለፈው ወር በጥቅምት ወር የ50 ሚሊዮን ዶላር ድጋፍ አግኝታለች ከዚሁ ከተሰበሰበው ገንዘብ ማለት ነው።
ኢትዮጵያ
እና ፕሮጀክቱ 50 ሚሊዮን ነው የሚያወጣው።
45 ሚሊዮኑ ከዚህ ገንዘብ ተገኝቷል። ግሪን ፈንድ ከሚባለው ክላይሜት ፈንድ 5 ሚሊዮኑ ራሴ አወጣሉ ብሎ የኢትዮጵያ መንግስት በውሃ አቅርቦት ከጾታ ጋርም በተያያዘ እና እንዲሁም ከአየር ንብረት ለውጥ ከድርቅ ጋር በተያያዘ ከዚሁ በአየር ንብረት ለውጥ ላይ በደረሰባት ተጽዕኖ ተብሎ ገንዘብ አግኝታለች። ይሄ ቀደም ብሎ ካገኘችው የ300,000 ዶላር ለመዘጋጃ ለማደራጃ ተብሎ ካገኘችው በተጨማሪ ማለት ነው። እና ትንሽ ትንሽ ቢሆን እየተሰጠ ነው ያለው። ግን በትልቁ ኢትዮጵያ እንዲያውም አሁን አምና ጀምሮ ለ2 ዓመት የምትመራው የዋስትና የመድን ዋስትና እንደምንለው ማለት ነው፣ ኢንሹራንስ ከአየር ንብረት ለውጥ ጋር በተያያዘ የተጋላጮቹ 20 ይሄ እንግዲህ የቡድን 20 ቡድን 7 እንደምንለው ኢትዮጵያ ያለችበት ከአየር ንብረት ለውጥ ጋር በተያያዘ ተጋላጭ የሆኑ 20 ሀገሮች አንድ ስብስብ ፈጥረዋል። ዘ ቨልነራብል 20 የሚባል ወይም ተጋላጮቹ 20 ልንለው እንችላለን በአማርኛ። ያ በኢትዮጵያ መሪነት አሁንም እዛ ቦን ላይ ይሄ የመድን ዋስትናው ቅርጽ ምን ያዝ፣ እንዴት ይከፈል፣ ምን አይነት ጉዳት ነው ከአየር ንብረት ለውጥ ጋር የሚያያዘው እና ካሳ የሚያስፈልገው የሚለው ንግግር እየተደረገበት ነው። እና በትንሽ ደሴት ሀገሮች፣ በአፍሪካ ሀገሮች፣ ታዳጊ ሀገሮች እየተገፋ ያለው የዚህ የኪሳራ እና ጉዳት ካሳ መምጣት አለበት። ገንዘቡ እንዴት ይመጣል ያው ዝርዝር ነገር ሆኖ ግን ይሄ እየተገፋ ያለ አጀንዳና ቦንም ላይ እንደ አጀንዳ ያለ ነገር ነው። እና ውጤቱን እንግዲህ ከጉባኤው ጋራ የምናየው ነው የሚሆነው።
የአፍሪካን ሀገሮች ወክለው ንግግር ያደረጉት የጋቦን ፕሬዚደንት አሊ ቦንጎ አህጉራቸው በብክለቱ ምክንያት የማይገባውን ዋጋ እየከፈለ መሆኑን ለክቡራትና ክቡራን የቦኑ ጉባኤ ተሳታፊዎች ተናግረዋል። በተራራው እግር ስር እንገኛለን። እየጨመሩ ያሉት ጎርፎች አይደርሱብንም ከሚል አጉል ተስፋ ይልቅ መንገዳችንን ሽቅብ መያያዝ ይኖርብናል ብለዋል ቦንጎ። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበረቱ ተከታታይና እጅግ የከበዱ የውቅያኖስ ማዕበሎች የተመቱና የወደሙ የካሪቢያን ሀገሮችን በቅርቡ መጎብኘታቸውን አመልክተው ያንን ሁኔታ የሁላችንም መጻኢ ዕጣ ፈንታ የትንቢት ፈንጣቂ ማሳያ ነው ብለውታል።
Floods, fires, extreme storms and droughts are growing in intensity.
ሰደድ እሳቶችና ጎርፎች ሌሎችም የተፈጥሮ አደጋዎች ዓለማችንን እያተራመሷት ይገኛሉ። የአየር ንብረቱን ሚዛን እያዛባ እንደሆነ ሳይንቲስቶቹ ያለመታከት የሚናገሩት በአካባቢያችን የተጠራቀመው የካርቦን ዳይኦክሳይድ መጠን ባለፉ 800 ሺህ ዓመታት ውስጥ ታይቶ በማይታወቅ ሁኔታ አሻቅቧል። ዛሬ
ማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በጋዜጠኞች ላይ የሚፈጸሙ ወንጀሎች ያለ ፍርድ መታለፋቸው እንዲያበቃ የሚታወስበት ዓለም አቀፍ ቀን በዚህ በህዳር ወር በየዓመቱ ይታሰባል። ጋዜጠኞች በመላው ዓለም ወከባና ሙስናን፣ በዓለም አቀፍ ወንጀሎች የሚቃጡ ዛቻዎችና ማስፈራራቶችን እንዲሁም የተዛቡ መረጃዎችን ሲያጋለጡ ራሳቸውንም ለከፋ አደጋ በማጋለጥ ነው። እነዚህ መልካም የመገናኛ ብዙሃን ጥረቶች ለዲሞክራሲ ሥርዓታችን ጥሩ መደላደል በመሆንና እሴቶቻችንም ጤነኛ አካሄድ እንዲኖራቸው ምትክ የማይገኝለት ሚና ተጫውተዋል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኑወርድ ተናግረዋል። ጋዜጠኞች በሙያቸው ምክንያት ዝም ለማሰኘት በሚፈልጉ ወገኖች ዘንድም የጥቃት ኢላማ ናቸው። በበርካታ የዓለማችን ክፍሎች በጋዜጠኞች ላይ የሚፈጸሙ ወንጀሎች ቅጣት ሳያገኛቸው ይታለፋሉ። ሶሪያ ውስጥ በግጭቶች ዙሪያ የሚዘግቡ የአገሬውና የውጭ ዜጋ ጋዜጠኞች ብዙውን ጊዜ ይጠቃሉ፣ ይገደላሉ። ቬኔዙዌላ ውስጥ ደግሞ መንግሥቱ የመገናኛ አውታሮችን በሙሉ በመዝጋት ነው ሐቅን በሚዘግቡ የሙያውን ስነ ምግባር በሚጠብቁና በገዢው መደብ ላይ ሂስ በሚሰነዝሩ ጋዜጠኞች ላይ የበቀል እርምጃ የሚወስደው። በዚህ ዓመት ከተካሄዱ የተቃውሞ እንቅስቃሴዎች ጋር በተያያዘ ጋዜጠኞችን ያዋከቡና ጥቃት የፈጸሙ የደህንነት ኃይሎችም እንዲሁ ሳይጠየቁና ለፍርድ ሳይቀርቡ ቀርተዋል። ኢራቅ ውስጥም የመገናኛ ብዙሃን ሙያተኞች ዛቻን፣ የግድያ ማስፈራሪያንና ወከባን ይዘግባሉ። ኡጋንዳ ውስጥ የደህንነት ኃይሎች ጋዜጠኞችን ማስፈራራት ቀጥለዋል። የመንግሥት ተቃዋሚ የሆኑ ወገኖችን ድምፅ ያስተላለፉ ራዲዮ ጣቢያዎችም በመንግሥቱ ኃይሎች እንዲዘጉ ተደርገዋል። ናይጄሪያና ደቡብ ሱዳን ውስጥ ጋዜጠኞች ላይ ወከባ በሚፈጽሙ ፖሊሶችና ሌሎች ኃይሎች ላይ ምንም እርምጃ እንዳልተወሰደ መረጃዎች ያመለክታሉ። በጋዜጠኞች ላይ የሚፈጸሙ ግድያዎች ምስጢር ሆነው ከቆዩባቸው አገሮች መካከል ሶማሊያ ላለፉት 3 ተከታታይ ዓመታት ሬከርዱን እንደያዘች ትገኛለች። ሩሲያ ውስጥም በታዋቂ ጋዜጠኞች ላይ ስለሚፈጸም ግድያ ተጠያቂነትን የሚያሳይ ምንም አይነት ተከታታይ መረጃ የለም። ቱርክ ውስጥ በጋዜጠኞች ላይ በነጻው ሚዲያ ላይ ጥቃት በሚፈጽሙ ወገኖች ላይ የሚወሰደው እርምጃ ከወንጀሉ አኳያ እጅጉን አነስተኛ ነው። አዘርባይጃን ውስጥ በጋዜጠኞች ላይ ከሚፈጸሙት 10 ጥቃቶች 9 ያለምንም ቅጣት ነው የሚታለፉት። ዩናይትድ ስቴትስ ከዓለም አቀፍ ማህበረሰብ አባሎች ጋር በመሆን በጋዜጠኞች ላይ የሚፈጸሙ ወንጀሎች ያለ ፍርድ መታለፋቸው እንዳይቀጥል የበኩሏን ድርሻ ትወጣለች። ዩናይትድ ስቴትስ ዛሬም ለነጻ ለሚዛናዊና ለሙያዊ ጋዜጠኛነት ያላትን ጽኑ ድጋፍና አቋም ትቀጥልበታለች። ነጻ ፕሬስን በሚያፈኑ ለተጠያቂዎችም ከለላ በሚሰጡ ኃይሎች ላይም የበኩሏን እርምጃ ትወስዳለች።
ቀደም ሲል የሰማችሁ